የዜና መጽሔት
አድማጮች፣ ቀደም ሲል እንዳስተዋወቅ ነው በዜና መጽሔት አራት ጉዳዮችን ነው የምናስተነትነው። ወደ ቀዳሚው ተሻግረናል። ቀጣዩ ሀገራዊ ምርጫ ሊካሄድ 12 ቀናት ብቻ በቀሩበት በአሁን ወቅት በሰሜን ወሎ ዞን በተለያዩ ከተሞች የሚካሄደው የምርጫ እንቅስቃሴ እጅግ የተቀዛቀዘ መሆኑ ተገለጠ። ከተፎካካሪ ፓርቲዎች በኩል ምንም አይነት የምርጫ ቅስቀሳ እየተደረገ እንዳልሆነም ነዋሪዎች ለዶች ቬሌ ተናግሯል። ኢሳያስ ገላው ዝርዝር ዘገባ ልኮልናል።
ሰባተኛው ሀገር አቀፍ ምርጫ ሊካሄድ 12 ቀናት በቀሩበት በዚህ ወቅት በሰሜን ወሎ ዞን የሚታየው የምርጫ እንቅስቃሴ እጅግ የተቀዛቀዘ መሆኑንና ከተወዳዳሪ ፓርቲዎች በኩል ምንም አይነት የምርጫ ቅስቀሳ እንቅስቃሴ እየተደረገ እንዳልሆነ ነዋሪዎች ገለጹ። በዞኑ የተለያዩ ከተሞች የሚገኙ ነዋሪዎች እንደሚሉት ከሆነ በአካባቢው ካለው የጸጥታ ችግር ጋር ተዳምሮ ህብረተሰቡ ከገዢው ብልጽግና ፓርቲ ውጪ ሌሎች ፓርቲዎችን ለምርጫ ቢመዘገቡም ራሳቸውን ማስተዋወቅ እንዳልቻሉ ይገልጻሉ።
አራት ፓርቲ ናቸው ያሉትና ዝሮ የምናውቀው አንድ ብልጽግና ፓርቲ ብቻ ነው የምናውቀው። ሌላው ፓርቲ አራት ነበረ የምናውቀው ነገር የለም።
እምብርቲቱ ውሃ ከተማው ከንቲባ አካባቢ ነው መኖሪያ ቤትም አካባቢ የለም። እንዲህ አይነት ነገር ጌታ ይዋ እንኳን ሌላ ፓርቲ ብልጽግናም ራሱ አይቀሰቀስ ጠደረጭ ብሏል።
በወልዲያ መርሳ፣ ቆቦና ሙጃ ከተሞች የሚገኙ ነዋሪዎች ለዶቼ ቬለ እንደተናገሩት በአካባቢው ያለው የምርጫ ድባብ እየተፋዘዘ መሆኑን ይገልጻሉ።
ምንም የምናውቀው ነገር የለኝ። አንድ በየቀር ብሎ በእንትን ከተማ አንድ ከተመጠፈችም ማን እንደሚወዳደርም ምንም ማንም እንትን የለውም። ግንዛቤቱ ዘበን ጭራሽ ምንም ምርጫ ማለት አይመስልም።
አስምንት ፓርቲ ይወዳደራል። ያው በቅርብ ውስጥ ማቆል ነው ማውራ እንጂ በእንትን ኦፊሻል የለም። ኦፊሻል ስታመቶ የተሰቀሰ ይናርጉ ምናምን የለም የሚል ሰዎች ያሉ በቃ ዙርዙር ዜማ አለ ምናለ ራዴፓ የሚባላን ባለ ምናምን ግን ወደ ስምንት ነው አለ ብለዋል ብልጽግና ጋር። ግን እንደዚህ በኦፊሻል መጥቶ ይህን አድርጉ ምን አድርጉ ብሎ ምናምን የመጣ የለም።
በአሁኑ ወቅት በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በሚካሄደው ግጭት ምክንያት በገጠር ወረዳዎች ብቻም ሳይሆን በከተሞች ጭምር የፖለቲካ ፓርቲዎች የደህንነት ስጋት ሳይኖርባቸው እንዳልቀረ ነው ነዋሪዎች የሚጠቅሱት።
ሙጃ ወረዳው ላይ ምርጫ 100% ይካሄዳል ተባል። ወደ ገጠሩ ያለው አካባቢ ወረዳው ዙሪያ ያሉት አካባቢዎች ለመምረጥ አልተመች ነው። ይሄ ገጠሩ ግን ለመምረጥ አልቻለም። መንግስትን አቅም አላገኝም። እነሱንም ለማሰጠት አልተቻለም። ምክንያቱም አንዱ እንጃፈስ መካከል ለትናንትና ውጊያ ሲያካሄድ ነበረ። ለማስመረጥ አቅም አላገኝም።
ይጠዋል አሁን ይህ ነው ማወራ እኮ ዝም ብሎ ኦፊሻል ለሚፈሩ እነማን ናቸው የሚለው ማለት እነሱ ናቸው የሚያውቋቸው አለው። ይሄ እንትኑ አላረ ለህብረቱ የሚባለው አንድ ላይ የተመሰረ ይዋዩ ምናምን አይሆንም የምታዋወቁት ከዛ ቤተደብቆ ምኑ ተደብቆ ምኑ ይለን።
ምርጫው ለመካሄድ 12 ቀናት ብቻ ቢቀሩትም የወልዲያ ከተማ ማህበረሰብ ከገዢው ፓርቲ ውጭ ያሉትን ተፎካካሪ ፓርቲዎች እንደማያውቃቸው አስተያየት ሰጪዎች ይጠቁማሉ።
እነዚያ ምንም አይነት እንቅስቃሴ የለም። እንዳየሁት የምነግርህ ነገር ማለት ነው ምርጫ ቅስቀሳ በፓርቲው የሚለ በሌላም ፓርቲ የለም። ድሮ ውጡ እንዲበሉ እንዲታረጉ እንዲህ ነው ይሉ ነበር አይደል? የሆነ ቦታ ላይ ቁጭ ብሎ የሆነ እንትን ብለው የለም። ብልጽግና የሆነ ሰዓት አዳራሽ ህዝባዊ መደረሻ አዳራሽ ስብሰባ ላይ አመራሮችን የሚመራው የክልል ምክር ቤት የፌዴሬሽን ምክር ቤት ተመራጮች አሉ አይደለ? እነሱ መጥተው ፕሮግራም አድርገው መሆኑን አውቃለሁ። እዚህ ውጭ ሌላ ነገር እኔ አልገጠመኝም አላየሁም። ወልዲያን ደግሞ ለቅቄም አላልኩም።
በቆቦ ከተማ በቅስቀሳ ላይ ያለው የብልጽግና ፓርቲ መሆኑን ነዋሪዎች ይናገራሉ። ነገር ግን በከተማው 8 የተለያዩ ፓርቲዎች ተመዝግበው በምርጫ ለመወዳደር የፓርቲዎች የጋራ ምክር ቤት መስርተን ብንሰራም ከኛ ውጭ ወደ ከተማው የመጣ ፓርቲ የለም ይላሉ የቆቦ ከተማ ብልጽግና ጽህፈት ቤት ኃላፊ አቶ አበበ ይመር።
የጋራ ምክር ቤት ውይይት መስርተን አንድ ፓርቲ አንደኛ 7-8 ነው ብልጽግናን ጨምሮ 8 ናቸው። በአካል እስካሁን እንትን የመጣ የለም። እነሱም ጋር ተለይ አዲስ አበባ ምናምን ናቸው ያሉት። ግን ኖርማሊ ውይይት ስናደርግ ያንዱ ነገር በዙም ሚቲንግ ምናምን ነው ውይይቶች የምናደርገው። ታች ወርዶ እስካሁን የመጣ የለም። የዝርዝሩ ካልሆነ መስጠቀድ በእንትን ደረጃ የምናውቀው መጥቶ ከተማ ላይ ቢሮ መስርቶ በአግባቡ እየቀሰቀሰ ያለ ፓርቲ የለም።
በሰሜን ወሎ ዞን የተለያዩ የምርጫ ክልሎች ለመወዳደር የተመዘገቡ የወሎ ዲሞክራሲያዊ ፓርቲ፣ ነጻነት ለእኩልነት፣ አርጎባ ጀበርቲ፣ ራዴፓ ፓርቲዎችን የዞኑ ተወካዮችን በጉዳዩ ዙሪያ ለማነጋገር ያደረግነው ጥረት ለጊዜው አልተሳካም። ለዶቼ ቬለ ዘገባ ኢሳያስ ገላው።
የምርጫ ዘገባ አልተጠናቀቀም፣ ወደ በኋላ ላይ ይኖረናል። ወደ ሁለተኛው ዘገባችን እንሻገር። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በየቦታው ሰራተኛ ችግር ነው፣ በሌላ በኩል ኢትዮጵያ ውስጥ ስራ የለም ይባላል የሚል ተቃርኖ መኖሩን ጠቅሰው ችግሩ የት ላይ እንደሆነ እንዳልገባቸው ገልጿል። ጠቅላይ ሚኒስትሩ በንግግራቸው ያነሱትን ይህንን ጥያቄ በተመለከተ የአዲስ አበባ ወኪላችን ሰለሞን ሙጬ የተለያዩ ሰዎችን አስተያየት አሰባስቦ ቀጣዩን ዘገባ አጠናቅሯል።
ጠቅላይ ሚኒስትር አብይ አህመድ ሰሞኑን አዲስ አበባ ውስጥ በአንድ መድረክ ላይ ስራና ሰራተኛን በተመለከተ ይህንን አሉ።
ወንጂ አካባቢ የምናሰራው ቤተክርስቲያን አለ። እሷን ለማየት ሲሄድ ሰራተኛ የለም። ወንጂ አካባቢ ሰዎች ተጨማሪ ክፍያ ተከፍሎ ከአዲስ አበባ የተወሰዱት። ጅማ ስራ አለን፣ ሰራተኛ የለም። ስኳር የምንሰራባቸው ቦታዎች ሰራተኛ የለም። በየቦታው ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋ እንደሆነ ችግሩ። ችግሩ የት ነው ያለው? ስራ አለ ወይስ የለም? እኔም እናንተም ካልሰራን፣ ላባችን ካልተጠባጠበ ለውጥ አይመጣም። በስራ ብቻ ለውጥ ይመጣው።
ጠቅላይ ሚኒስትሩ ይህ ግን በደንብ ጥናት ይጠይቃል ብለዋል። የቤት ሰራተኛ፣ አሽከርካሪ፣ የቀን ሰራተኛ የለም፣ ስራ ደግሞ የለም ይባላል ያሉት ጠቅላይ ሚኒስትሩ ይህንን ሲሉ ስራ ተርፏል፣ በቅቷል ማለታቸው እንዳልሆነም ጠቅሰዋል። ያም ሆኖ ግን ያልሸፈናቸው ቦታዎች አሉ ሲሉ በዚህ ምክንያት ከተለያዩ ሀገራት ሰራተኞች መጥተው ስራ ላይ መሰማራታቸውን ገልጸዋል። እናም ለኢትዮጵያውያን ብንነቃ ጥሩ ነው የሚል መልእክትም አስተላልፈዋል። ችግሩ ያለው የት ነው? ስራ አለ ወይስ የለም የሚለውን ጥያቄም አክለው አንስተዋል። እኛም ስራና ሰራተኛን በተመለከተ የተወሰኑ ሰዎችን አስተያየታቸውን ጠይቀናል።
ምንም ስራ የለማ። ምንድን ነው ስራ ማለት? የት አለ? የትኛው ስራ ነው? እኔ ለምሳሌ አሁን በሳፋ አቮካዶ ይዤ ቁጭ እላለሁ ብያለሁ፣ ግን ደንቦች ራሱ አያሰሩም ያችን ስራ ለመስራት ማለት ነው። ስለዚህ ስራ የሚባል ነገር ይሄ ቶሪ ነው፣ በተግባር የሚታይ ነገር ምንም ነገር የለም። የትኛው ስራ ነው? ምንድን ነው የሚሰራው? የት አለ? ስራ የለም። ለምንሰራው ስራ እንኳ ዝቅ ብለ እኔ አሁን ለምሳሌ ንገረ 9 ሰዓት ተነስቼ 02 ይሄዳለሁ አቮካዶ ለማምጣት። እጅብና ሌባ ጋር እየተጣላሁ ሂጄ በሳፋ ይዤ ቁጭ ለመላቸው አቮካዶዎች እንኳ ደንቦች አያሰሩ። ስለዚህ ይሄ ዝም ብሎ ነው፣ ከእውነት የራቀ ነው። የሚታየው ነገር ግን ዜሮ ነው።
ኑሮ ውድነት ማለ ግን ቢሆንም ትንሽ ሰርተን ቤት ኪራይ ከፍለን ቤተሰብም ያስተዳድር እያገዝን ያለን፣ ግን ብዙም እንትን የለን አቅም የለን። ግን ቢሆንም እንደ ድሮ አይደለም፣ ግን ያለው የስረናለን ተመዝግን።
አሁን ይሄ በሃይላንዱ ልጅ የሚያስተዳድራት ብቻዬን።
ሃይላንድ ማለት
ሃይላንድ ከመንገድ ለቅሜ እሱን ሃይላንዱ ሽጬ የቤት ኪራይ ከፍዬ ልጄን አስተምሪያት መረዳን ቤተሰብ የለን። በመንግስት ምርታ ምንም እንዳት አላቅም። እስከዛሬ ራሴ ብቻዬን ታግዬ ነው ምኖር ስራ ምኖሮ ቤት በኩል ነው። አሁን ብሄድ ቀበሌ የምቀበለኝ ተዋል የለም። እዛ ጋር ለሰው ያስፈልጋል። ቀበሌ ውስጥ ሰርቶ ለመኖር ሀይዞ ምን ሱ ከሌለ እዛ ስትሄድ አገላምጦ ነው የሚሸኝ። ታዲያ የምንጠይቀኛል ቀበሌ እጅ አለሁ። ቀበሌ ሲሄድ በአምስት ልጅ ነው የተባልኩኝ። ሄድኩኝ፣ መታወቂያ ተባልኩኝ፣ ስራ አጣወጣው። ከዛ ዝም ተባልኩኝ። የሆነ ሰዓት ሲሄድ ኮታ ሞልቷል ልመጣሽ አሉኝ። እዛ ኮ በአመናጭቁን ኮ ስራ የለም፣ ግን ከላይ ስራ ለስባል ከስር ዋናው እኮ ነው ችግር ፈጥሮ።
በቀን ካገኘ ነገር ሰርቼ ወደ ቤት ከሌለ በጊዜው ወደ ቤት የሚገባትን እንጂ ሌላ የለ። በዛ አካባቢ ላይ የለም፣ ሌላ ቦታ ግን ይኖር ይችላሉ።
ስራ ያላቸውም ቢሆን የክፍያ በቂና ተመጣጣኝ መሆን አለመቻል ወደ አረብ ሀገራት ወይም ወደ መካከለኛው ምስራቅ ምንም እንኳን አካባቢው በጦርነት ውስጥ ቢሆንም የስደት አማራጭ አሁንም የሴቶች አስገዳጅ ምርጫ ከመሆንም አልቆመም።
አረብ ሀገር ለመሄድ ብር ተበድራ ነበረ ከሰዎችና ያንን መክፈል ስላልቻለች ተመልሳ ወደ አረብ ሀገር ልትሄድ ነው። ሰርታ መክፈል አልቻለችም። እዚህ አነስተኛ ደሞዝ ስላላት መክፈል አልቻለችም። የሰዎች እዳ።
የስራና ክህሎት ሚኒስቴር በ2014 በጀት ዓመት 11 ወራት ወደ 2.1 ሚሊዮን ለሚሆኑ ዜጎች ቋሚ የስራ እድል እንደተፈጠረላቸው ድረገጹ ላይ አስፍሯል። ኢትዮጵያ ውስጥ እስከ 3.5 ሚሊዮን ዜጎች ስራ አጥ መሆናቸውን የመንግስታቱ ድርጅት የልማት መርሃ ግብር መረጃ ያሳያል። ለዲደብሊው ሰለሞን ሙጭ ነኝ ከአዲስ አበባ።
ከስራ አለ የለም ወደ ቤት አከራዮችና ተከራዮች ደግሞ ተሻግረናል። ቤት አከራዮች በጉጉት የሚጠብቁት ተከራዮች በስጋት ማለት ነው። የ2 ዓመት አስገዳጅ የዋጋ ገደብ ሊጠናቀቅ ጥቂት ሳምንታት ቀርቷል። አስገዳጁ የ2 ዓመት የውል ዘመንና የዋጋ ቁጥጥር ማዕቀፍ በዋና ከተማዋ አዲስ አበባና በተለያዩ የአገሪቱ ክፍሎች በመኖሪያ ቤት ኪራይ ላይ መጠነኛ መረጋጋትን ፈጥሮ መቆየቱ ይነገርለታል። አዋጁ ሊያበቃ ግን ጥቂት ሳምንታት ብቻ ቀርተውታል። በከተማዋ የሚኖሩ ተከራዮችና አከራዮች ቀጣዩ የሕግ አቅጣጫ ምን ሊሆን ይችላል በሚል በጉጉትና በጭንቀት እየተጠባበቁ ነው። የአዲስ አበባ ወኪላችን ሀና ደምሴ ተጨማሪ አላት።
በአዲሱ የመኖሪያ ቤት ክራይ ቁጥጥር አዋጅ መሰረት መንግስት በየአመቱ በሰኔ 1 ቀን አዲሱን የቤት ክራይ ዋጋ ማሻሻያ ተመን ለህዝብ ይፋ ያደርጋል ተብሎ ይጠበቃል። ይህ ይፋ የሚደረገው ተመን ከሰኔ 30 ቀን ጀምሮ ለአንድ አመት የጸና ይሆናል። አሁን የሁለት አመቱ የመጀመሪያው ምዕራፍ ሊያበቃ ሳምንታት ብቻ ቀርተውታል። ዘንድሮ ሰኔ 1 ላይ የሚወጣው አዲስ መመሪያ ምን አይነት የዋጋ ለውጥ ይዞ ይመጣ ይሆን የሚለው በአከራይም በተከራይም ዘንድ አነጋጋሪ አጀንዳ ሆኗል። የሁለት አመቱ የህግ ከለላ ሊያበቃ መቃረቡን ተከትሎ በርካታ ተከራዮች በጥቂት ሳምንታት ውስጥ ውላቸው የሚያበቃላቸው አከራዮች ህጋዊውን የሰኔ 1ን ተመን ሳይጠብቁ ውል አድሱ ወይም ውጡ ይሉናል በሚል ከፍተኛ ስጋት ውስጥ ወድቀዋል። በአሁኑ ወቅት በከተማው ያለው የኑሮ ውድነት ሳይረግብ አዲስ የቤት ክራይ ጭማሪ ከተደረገ በዝቅተኛና በመካከለኛ ገቢ የሚኖሩ ዜጎች ላይ የሚፈጠረው የኢኮኖሚ ጫና እጅግ ከባድ እንደሚሆንባቸው ይናገራሉ። ዲደብሊው ያነጋገራቸው የአዲስ አበባ ቤት ተከራዮች በውሉ መሰረት አከራዮቻችን ወይ ዋጋ ጨምሩ አለያ ለቀቁ ይሉናል በሚል ስጋቱ አስጨንቆናል ይላሉ።
አው ተከራይ ብዙ ጊዜ ማረፊያ አይደል ሁሉም ሰው ጎጆ ይፈልጋል። ስታርፊ ደግሞ ተጨንቀሽ ሳይሆን ምቾት ላይ ሆነሽ ነው። እና ይሄ አሁን ስጋት ነው የሚፈጠው። አሁን ሁለት አመቱ ሲያልቅ ውጪ ነው የሚሉት ቤቶች ሸጥ ነው የሚሉት ወይስ ደግሞ ኪራይ ነው የሚጨምረው የሚለውን ነገር ያው
በቃ ሊመልስልን የሚገባው ያው መንግስት ነው። ሊያስታርቀንም የሚገባው መንግስት ነው እንጂ እነሱ እኛን አስወጥተው በተሻለ ደግሞ ገቢ ለማግኘት ማከራየት ይችላሉ። ይሄ መብታቸው ነው። ምክንያቱም ልኖርበት ብለው አይደለ የሰሩት በራሳቸው ገንዘብ። ስለዚህ ንብረታቸው ነው ሀብታቸው ነው። እዛ ላይ ሙሉ መብት ነው ያላቸው እኛን የማስወጣት። ግን ያው እኛስ ቢሆን ያው ወተን የት እንሄዳለን ነው የት እንገባለን።
በሌላ በኩል ደግሞ የቤት አከራዮች ላለፉት ሁለት አመታት ዋጋ ሳይጨምሩ መቆየታቸውና በቅርቡ የወጣው አዲሱ የቤት ክራይ ገቢ ግብር አዋጅ እስከ 35% ተጨማሪ ክፍያ የጣለባቸው በመሆኑ ይህንን ለማካካስ አዲስ የዋጋ ጭማሪ ለማድረግ ሰኔን በጉጉት እየጠበቁ ነው።
ያው እንግዲህ ኑሮ የዛሬ ሁለት አመት ስንፈራረም የነበረው ኑሮና አሁን ላይ ያለው የተለያየ ነገር ነው። ለምን ኑሮ ውድነት ተከራይ ላይ ብቻ አይደለም የጨመረው፣ አከራይም ላይ ጨምሯል። በዛ ላይ ግብርም እንከፍላለን። ስለዚህ ከጊዜው ጋር ለመሄድ ሲባል ተከራዮች አስተያየት እያደረግን ለሁለቱም ፌር በሆነ ነገር መጨመር አለባቸው ብዬ አስባለሁ።
እንግዲህ እኛ አከራዮች ላይ ያው ኑሮም ቢሆን ለሁላችንም በኩል መልኩ ነው እየጨመረም ያለው እና ያው እኛም ደግሞ እንደሚታወቀው የገቢ ምንጫችን ክራዩ ነው። ስለዚህ እንደ ማንኛውም ህብረተሰብ ኑሮ ሲወደድ እኛም ላይ ይወደዳል እና አሁን ላይ ያለው ኑሮ በጣም አስፈሪ የሆነ ነው እና በተሻለ መጠን መንግስት በዚህ ነገር ላይ ቆመ ብሎ ቢያስብ። ምክንያቱም ከስራችን ልጆች ይኖራሉ፣ የምናስተዳደረው ቤተሰቦች ይኖራሉ እና
ይህ በእንዲህ እንዳለ የወረዳና የክፍለ ከተማ አስተዳደሮች ማንኛውም የዋጋ ማሻሻያ በመንግስት ጥናት ላይ ተመስርቶ በሰኔ ወር በሚወጣው መመሪያ መሰረት ብቻ መሆን እንዳለበትና ከህግ ውጪ በሚንቀሳቀሱ አከራዮች ላይ ጥብቅ አስተዳደራዊ እርምጃና ቅጣት እንደሚጣል ማሳሰቢያ አውጥተዋል። ለዶች ቬሌ ራዲዮ ሀና ደምሴ አዲስ አበባ።
የሲዳማ ፌዴራሊስት ፓርቲ በምጻሩ ሲፌፓ አላግባብ ከምርጫው ተሳትፎ አግልሎኛል ባለው የኢትዮጵያ ብሔራዊ ምርጫ ቦርድ ላይ ክስ መመስረቱን አሳወቀ። ክሱ የተመሰረተው ፓርቲው ያቀረበውን የእጩዎች የምዝገባ ጥያቄ ቦርዱ እንደማይቀበል ሚያዝያ 13 ቀን 2018 ዓ.ም ያሳለፈውን ውሳኔ በመቃወም መሆኑን የፓርቲው አመራሮች ለዶቼ ቬሌ ተናግሯል። የኢትዮጵያ ምርጫ ቦርድ በበኩሉ የፓርቲውን ጥያቄ ያልተቀበለው የእጩዎች ምዝገባ ሂደትን አጠናቅቆ ወደ ህትመት ስራ በመግባቱ መሆኑን ገልጿል። የዋሳ ወኪላችን ሸዋንግዛው ወጋየው ተጨማሪ ዘገባ ልኮልናል።
የሲዳማ ፌዴራሊስት ፓርቲ በ7ኛው ጠቅላላ ምርጫ ለመወዳደር ቅድመ ሁኔታዎችን አሟልቶ እጩዎችን ለቦርዱ ማቅረቡን የፓርቲው አመራሮች ይናገራሉ። ይሁን እንጂ ቦርዱ ፓርቲው ላቀረበው የእጩዎች ምዝገባ ጥያቄ ተገቢውን ምላሽ በመንፈግ ከምርጫ ተሳትፎ እንዲገለል ተደርጓል ይላሉ አመራሮቹ። አሁን ላይ ፓርቲው ቦርዱ አስተላልፎብኛል ያለውን ውሳኔ ለማሻር በፍርድ ቤት ክስ መመስረቱን ነው የፓርቲው የህግ ዘርፍ ኃላፊ አቶ መለሰ ዮሴፍ ለዶቼ ቬለ የገለጹት።
የሲዳማ ፌዴራሊስት ፓርቲ ኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ቀደም የሀገራዊ ምርጫ በክልል ደረጃ እንዳይሳተፍ ከለከለ መሆኑ የሚታወቅ ነው። አሁን በዚህ ላይ ቅር በመሰኘት ምርጫ ቦርድ ያስተላለፈውን ውሳኔ ለማሻር አዲስ አበባ ልደታ ችሎት ላይ ክስ መስርተናል።
የኢትዮጵያ ብሔራዊ ምርጫ ቦርድ በፓርቲው ላይ ያሳለፈው ውሳኔ እንዲሻርናም በሲዳማ ክልል የሚካሄደው ምርጫ እንዲታገድ በክስ ማመልከቻ መጠየቁን የጠቀሱት አቶ መለሰም ለዚህም ቦርዱ ግንቦት 20 ቀን 2018 ዓ.ም በአዲስ አበባ ልደታ ምድብ ችሎት ቀርቦ መልስ እንዲሰጥ በፍርድ ቤቱ መቀጠሩን ተናግረዋል።
ኢትዮጵያ ብሔራዊ ብሔራዊ ምርጫ ቦርድ መልስ እንዲሰጥበት እና እንዲሁም ደግሞ ምርጫውን በክልል ደረጃ በሲዳማ ክልል ደረጃ የሚካሄደውን እንዲያግድልንም የግድ ጥያቄንም አንድ ላይ አቅርበን ነበር። ይህንንም አንድ ላይ አካቶ ምላሽ ሰጣለው በቀረባችሁት ይግባኝ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ መልስ ይስጥበት በሚል ቀነ ቀጠሮ ይዞ ቀጠሮውን ግንቦት 2018 ዓ.ም ይዟል።
በፓርቲው ክስ የተመሰረተበት የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ሚያዝያ 13 ቀን 2018 ዓ.ም ለፓርቲው በጻፈው ደብዳቤ ቦርዱ የምርጫ ተግባራትን ባወጣው የጊዜ ሰሌዳ መሰረት የእጩዎቹን ምዝገባ ከጥር 1 እስከ የካቲት 16 2018 ዓ.ም ባለው ጊዜ ማከናወኑን ገልጿል። በወቅቱ የእጩዎችን ምዝገባ አጠናቆ የድምፅ መስጫ ወረቀት ህትመት እያከናወነ መሆኑን በደብዳቤው የጠቀሰው ቦርዱ በዚህም ምክንያት ፓርቲው ያቀረበውን የእጩዎች ምዝገባ ጥያቄ ማስተናገድ እንደማይችል አስታውቋል። የቦርዱ ውሳኔ ተቀባይነት የሌለው ነው የሚሉት የሲፋፓ የህግ ዘርፍ ኃላፊ አቶ መለሰ ዮሴፍ ግን ፓርቲያቸው የእጩዎቹን ዝርዝር በወቅቱ ለቦርዱ ማስገባቱን ይጠቅሳሉ።
በፍጹም ተቀባይነት የሌለው ነው። ሲጀመርም ሲዳማ ፌደራሊስት ፓርቲ በክስ ሂደትም ውስጥ ሆኖ ውሳኔ ካገኘ በኋላ ከጥር ወር ጀምሮ ፓርቲው በሀርድ ኮፒ ከዚህ ቀደም በነበሩ ምርጫዎች ሲደረግ እንደነበረው በሀርድ ኮፒ በአካል አዲስ አበባ ወስደን ቢሮ ላይ ሰጥተናል፣ እጩዎቻችንን አስመዝግበናል። ይህንን በእጁ ይዞ ቆይቶ ነው ህትመት ውስጥ ገብቻለሁ የምለው እና ህጋዊ መሪን ተከትሎ ስን ውሳኔ ሳይሆን ከህግ አግባብ ውጭ ያስተላለፈብን እገዳ ወይም ውሳኔ ስለነበር እኛ አልተቀበልነውም እና ይህንን ለማሻር ስንል ነው ወደ ህግ ክስ መሰረት ነው።
ግንቦት 24 ቀን በሚካሄደው 7ኛው ጠቅላላ ምርጫ በሲዳማ ክልል ከ2.2 ሚሊዮን በላይ መራጮች ድምፅ ለመስጠት ተመዝግበዋል። 18 ፓርቲዎችም የክልልና የህዝብ ተወካዮች ምክር ቤት መቀመጫዎችን ለማግኘት እንደሚወዳደሩ ከብሔራዊ ምርጫ ቦርድ የተገኘው መረጃ ያመለክታል። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ።
ዜና መጽሔት በዚሁ ተጠናቀቀ።